የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የአውሮፓ ህብረት ለኢትዮጵያውያን ዜጎች የሚሰጠውን ቪዛ ለመገደብ መወሰኑን ዛሬ አስታወቀ። በኬንያ ስምጥ ሸለቆ ከተማ አቅራቢያ የሚገኝ አንድ ግድብ ተነዶ በትንሹ 42 ሰዎች ሞቱ። በኬንያ ሰሞኑን የዘነበው ከባድ ዝናብ በተለይ መዲና ናይሮቢ ላይ በርካቶችን አፈናቅሏል። የቡርኪና ፋሶ ወታደራዊ ጁንታ የዶቼ ቬለን ራዲዮ ጨምሮ የተለያዩ ዓለም አቀፍ የዜና ማሰራጫዎችንና ጋዜጦችን ማገዱን አስታወቀ። ወታደራዊ ጁንታው ይህንን ያደረገው ሰብአዊ መብት ተከራካሪው ድርጅት ሂዩማን ራይትስ ዎች ያወጣውን መግለጫ ለምን ዘገባችሁ በሚል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የእስራኤልና የሐማስ ጦርነት ሲያበቃ ከአረብ ሀገራት መሪዎች ጋር በጋዛ ቀጣይ ጉዳይ ላይ ለመምከር በሳውዲ ዋና ከተማ ሪያድ መግባታቸው ተዘገበ። ዜናው በዝርዝር። የአውሮፓ ህብረት ለኢትዮጵያውያን ዜጎች የሚሰጠውን ቪዛ ለመገደብ መወሰኑን አስታወቀ። የኢትዮጵያ መንግስት ህገወጥ ስደተኞችን ለመቀበል ከህብረቱ ጋር ባለመተባበሩ የቪዛ ገደብ እንዲጥል ምክንያት እንደሆነው የአውሮፓ ህብረት ምክር ቤት ዛሬ ሰኞ ባወጣው መግለጫ አመልክቷል። የህብረቱ እርምጃ የተሰማው በጦርነት ከተመሰቃቀሉ የአፍሪካ ሀገራት በህገወጥ የሰዎች አዘዋዋሪዎች አማካኝነት የሜዲትራኒያን ባህርን አቋርጠው የሚመጡትን ስደተኞች ለማስቆም ብርቱ ጥረት እየተደረገ ባለበት በአሁኑ ወቅት ነው። በህገወጥ መንገድ ወደ ህብረቱ አባል ሀገራት የገቡና መመለስ ያለባቸው ዜጎችን ለመመለስ በትብብር ለመስራት ሲደረግ የነበረውን ግምገማ ማጠናቀቁን የገለጸው የአውሮፓ ህብረት በዚህ ረገድ የኢትዮጵያ ትብብር በቂ አይደለም ብሏል። 154 የትግራይ ተወላጅ የመከላከያ ሰራዊት አባላት ከጥቅምት 24 ቀን 2013 ዓ.ም ጀምሮ በእስር ላይ መሆናቸውን ቅድሚያ ለሰብአዊነት ኢትዮጵያ የተባለ የሲቪክ ድርጅት አስታወቀ። የሰብአዊ መብት ጉዳዮች ላይ የሚሰራው ይህ ሀገር በቀል ድርጅት በመከላከያ ሰራዊት ውስጥ ለረጅም ጊዜ ያገለገሉ የትግራይ አካባቢ ተወላጅ የሰራዊቱ አባላት የፌዴራል መንግስትና ህወሓት ወደ ጦርነት በገቡበት ወቅት በተፈጠረው ፖለቲካዊ ልዩነት ማንነታቸው እየተለየ ወደ ተለያዩ 16 እስር ቤቶች ተወስደው እስካሁን በእስር ላይ መሆናቸውን የድርጅቱ ምክትል ዳይሬክተር አቶ መብሬ ብርሃን ለዶቼ ቬለ ተናግረዋል።
አጠቃላይ በ16 ማረሚያ ቤቶች እንደሚገኙ ባደረግነው ምርመራ ለማረጋገጥ ችለናል። ቁጥራቸው 154 እንደሆነ ነው እስካሁን ያገኘነው መረጃ የሚያመለክተው ማለት ነው። እዚህ የታሰሩት ከጥቅምት 24 2013 ማግስት ጀምሮ ሲሆን የተከሰሱት ደግሞ ከዛ በፊት በ2008ም በ2009ም በ2010ም በነበሩ ስብሰባዎች የተናገሩት የለበሱት ቲሸርት የመሳሰሉት ነገሮች መሰረት ተደርገው ነው ክስ ቀርቦባቸው እስከ እድሜ ልክም 20 ዓመትም 8ም 10ም የተፈረደባቸው ናቸው።
አቶ መብሪህ እንደሚሉት አብዛኞቹ የሰራዊቱ የቀድሞ አባላት ክስ የቀረበባቸው ከህወሓት የሽብር ቡድን ጋር ግንኙነት መፍጠር በሚል መሆኑን ጠቅሰው ይህ ሁኔታ በፕሪቶሪያው የግጭት ማቆም ስምምነት የተፈታና ህወሓት ከተፈረጀበት የአሸባሪነት መዝገብ የተነሳ በመሆኑ የቀድሞ የሰራዊቱ አባላት ህግ በሚፈቅደው ሁኔታ ከእስር እንዲለቀቁ ሲሉ ጠይቀዋል።
ሀገራቸው በቅንነትና በታማኝነት ለ20ና 30 ዓመታት ሲሰሩ የነበሩ ስለሆነ ወደ ወታደራዊ ቤት ተወስደው ፍርድ እንዲሰጣቸው የተደረገው ፍትሐዊ የህግ ሂደቱን ተከትሎ ስላልሆነና በነበረው የፖለቲካ ትኩሳት ስለሆነ አሁን እንግዲህ ጦርነቱን በፕሪቶሪያ የሰላም ስምምነት የቆመበት ሁኔታ ነው ያለው። ስለሆነም እነዚህ ከስምምነቱ በኋላ ታስረው የሚቆዩበት ምክንያት ስለሌለ በአጭር ጊዜ ተፈተው ወደ ስራቸውና ወደ ቤተሰቦቻቸው እንዲመለሱ እንዲደረግ ነው የኛ ጥያቄ።
በኬንያ ስምጥ ሸለቆ ውስጥ በምትገኝ አንዲት ከተማ አቅራቢያ የሚገኝ ግድብ ተነዶ 42 ሰዎች ሞቱ። ለግድቡ መናድ ሰሞኑን የጣለው ያለው ከባድ ዝናብ ነው። ጎርፍ አቅራቢያ የነበሩ በርካታ ቤቶችን ጠራርጎ መውሰዱን የአካባቢው ባለስልጣናት አስታውቋል። በግድቡ አቅራቢያ የነበሩ በርካታ መንገዶችም ተቆራርጠዋል። በህይወት የተረፉ ሰዎች ከተገኙ በሚልም የህይወት አድን ሰራተኞች በአካባቢው መሰማራታቸውን የፈረንሳይ ዜና አገልግሎት ተዘግቧል። ይህ በእንዲህ እንዳለ በኬንያ ከባድ ጎርፍ ያስከተለውና አሁንም በአገሪቱ በቀጠለው ከባድ ዝናብ ምክንያት የአንደኛና ሁለተኛ ደረጃ ትምህርት ቤቶች ለቀጣይ አንድ ሳምንት ተዘግተው እንደሚቆዩ ሀገሪቱ ዛሬ አስታውቃለች። በኬንያ ከባድ ዝናብ ባስከተለው ከፍተኛ ጎርፍ የሞቱ ሰዎች ቁጥር 76 መድረሱን የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ባለፈው ቅዳሜ ዘግቧል። ሀገሪቱ በተለያዩ ቦታዎች ጎርፍ ባስከተለው ጉዳት ምክንያት ትምህርት ቤቶችን ዘግታ የነበረ ቢሆንም አሁንም ከባድ ዝናብ እና ጎርፍ ስጋት እንዳለ ተጠቅሷል። ባለፈው ቅዳሜ ዕለት የወጡ የኬንያ መንግስት አሃዛዊ መረጃዎች እንደሚያመለክቱት በድንገተኛ ጎርፉ ምክንያት መንገዶችና አካባቢዎች ወድመዋል። ወደ 24,000 አባወራ ቤተሰቦች ውስጥ ከ130,000 የሚበልጡ ሰዎች እንዲፈናቀሉም ምክንያት ሆኗል። በጎርፉ ከተፈናቀሉ ኬንያውያን መካከል አብዛኞቹ በመዲና ናይሮቢ ነዋሪ ናቸው። አድማጮች፣ በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የቡርኪና ፋሶ ወታደራዊ ጁንታ የዶቼ ቬለ ራዲዮን ጨምሮ የተለያዩ ዓለም አቀፍ የዜና ማሰራጫዎችንና ጋዜጦችን ማገዱ ተገለጸ። ይህ የቡርኪና ፋሶ ወታደራዊ አገዛዝ እርምጃ የተሰማው የዜና ማሰራጫዎቹ የዓለም አቀፉን የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ወታደሮች በሀገሪቱ የጅምላ ግድያ ፈጽመዋል ብሎ ያወጣውን መግለጫ ከዘገቡ በኋላ ነው። በጎርጎሮሳውያኑ 2022 ዓ.ም ወደ ስልጣን የመጣው የቡርኪና ፋሶ ወታደራዊ አመራር የዓለም አቀፉን የሰብአዊ መብት ተከራካሪ ድርጅት ዘገባን መሰረተ ቢስ ብሎታል። የቡርኪና ፋሶ ወታደራዊ ጁንታ ላልተወሰነ ጊዜ ካገዳቸው የዓለም አቀፍ ጋዜጦች መካከልም የፈረንሳዩ ለሞንዴ እንዲሁም የብሪታንያው ዘጋርዲያን ጋዜጣ ይገኙበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሐማስ የታገቱትን እስራኤላውያን ነጻ ለማስለቀቅ ሐማስ የእስራኤልን ጋዛ ጥቃትን የመግታት እጅግ ልግስና የተሞላው ግብዣን እንደሚቀበል ተስፋ አድርጋለሁ ሲሉ ተናገሩ። ይህ በእንዲህ እንዳለ ከሐማስ የመጣ አንድ ልዑክ የእስራኤልን ጥቃት ለመግታትና የታሰሩትን ነጻ ለማውጣት ስምምነት ለመድረስ ከሚጥሩት ከግብጽና ከኳታር ባለስልጣናት ጋር መገናኘቱ ተሰምቷል። በካይሮ የሚገኝ ጋዜጠኛ ካሪም አልጎህሪ እንደሚለው ከሆነ በሐማስ ላይ ግፊት እየተደረገ ይመስላል።
Well, there seems to be really a new momentum because this is also what we hear from Hamas itself.
በርግጥ አዲስ ግፊት ያለ ይመስላል። ምክንያቱም ከራሱ ከሐማስ የምንሰማው ይህን አይነት መረጃ ነው። እዚህ ካይሮ ላይ የተደረገው ውይይት ከመጀመሩ በፊት የሐማስ ከፍተኛ ባለስልጣናት ለፈረንሳይ የዜና ወኪል አዣንስ ፍራንስ ፕረስ እንደተናገሩት ከዚህ ወዲያ ምንም የምንናገረው አዲስ ነገር የለም ብለዋል። እናም ሐማስ አዲሶቹን የእስራኤል እቅዶች አዎንታዊ በሆነ መንገድ እየተመለከተ እንዳለ ተናግረዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የእስራኤልና የሐማስ ጦርነት ሲያበቃ ከአረብ ሀገራት መሪዎች ጋር በጋዛ ጉዳይ ላይ ለመምከር ሳውዲ ዋና ከተማ ሪያድ መግባታቸውም ተዘግቧል። የጀርመን የውጭ ጉዳይ ሚኒስትር አና ሌና ቤርቦክ በሪያድ በሳውዲ መሪነት በሚካሄደው ውይይት ላይ እንደሚሳተፉም ይጠበቃል። ይህ ዶቼ ቬለ ነው። ከዶቼ ቬለ ምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የአውሮፓ ህብረት ለኢትዮጵያውያን ዜጎች የሚሰጠውን ቪዛ ለመገደብ መወሰኑን ዛሬ አስታወቀ። በኬንያ ስምጥ ሸለቆ ከተማ አቅራቢያ የሚገኝ አንድ ግድብ ተንዶ በትንሹ 42 ሰዎች ሞቱ። የቡርኪና ፋሶ ወታደራዊ ጁንታ የዶቼ ቬለን ራዲዮ ጨምሮ የተለያዩ ዓለም አቀፍ የዜና ማሰራጫዎችንና ጋዜጦችን ማገዷን አስታወቀ። ወታደራዊ ጁንታ ይህንን ያደረገው ሰብአዊ መብት ተከራካሪው ድርጅት ሂውማን ራይትስ ዎች ያወጣውን መግለጫ ለምን ዘገባችሁ በሚል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤልና የሐማስ ጦርነት ሲያበቃ ከአረብ ሀገራት መሪዎች ጋር በጋዛ ቀጣይ ጉዳይ ላይ ለመምከር በሳውዲ ዋና ከተማ ሪያድ መግባታቸው ተዘገበ። ዜናው አበቃ።
የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።